ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ጉዳቱ ቀላል ከባድ የሚለውን በእንትኑ አንደኛ ነው። ግን አብዛኛው መጥተው ከባድ ጉዳት የደረሰባቸው ወደ ኦዋር ይገባሉ። ሌሎቹ ወደ ሌሎ የሚለውን ደህና አንድ ቀን ወይም በሰዓታት ታክመው የሚወጡበት ይለያሉ።
ኢትዮጵያው ጦርነት ፍጻሜ በኋላ በትግራይ ክልል የተስፋፋው የዘራፊዎች ጥቃት ተጎጂዎችን ለማገዝ እየተደረገ ስላለው ጥረት በምሽቱ እነግራችኋለን። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩም እመራለሁ። የምስልና ድምፅ ቅንብሩን የሚከውንልን ኤልያስ አስማረ ነው። አብራችን አምሹ። ከሰሜን ኢትዮጵያው ጦርነት ፍጻሜ በኋላ በትግራይ ክልል እንደተስፋፋ በተገለጸው የዘራፊዎች ጥቃት ጋር በተያያዘ ባለፉት 3 ወራት ውስጥ ብቻ ለ482 ጉዳተኞች የሕክምና አገልግሎት መስጠቱን የአይደር ስፔሻላይዝድ ሬፈራል ሆስፒታል አስታወቀ። ብዙዎቹ ዝርፊያዎች ጨለማን ተገን አድርገው ሰዎችን በድንጋይ በመፈንከት በስለት በመውጋት የሚፈጸሙ መሆናቸውን የገለጸው ሆስፒታሉ በየቀኑ ከሚያስተናግዳቸው ጉዳተኞች መብዛት የተነሳ ባለው ውስን የሕክምና ቁሳቁስና የባለሙያዎች ቁጥር ላይ ጫና መፈጠሩን አመልክቷል። የዚህን ጉዳይ ዝርዝር አለም ፍሳህ ይዞታል።
በትግራይ ክልል ከሰሜን ኢትዮጵያው ጦርነት በኋላ ተስፋፍቷል ከተባሉት የወንጀል ተግባራት አንዱ ከሆነው የዝርፊያ ድርጊት ጋር በተገናኘ በሰዎች ላይ በሚፈጸሙ ጥቃቶች በየቀኑ ከአራት እስከ አምስት ለሚሆኑ ተጎጂዎች የሕክምና አገልግሎት እየሰጠ መሆኑን የመቀለ አይደር ስፔሻላይዝድ ሪፈራል ሆስፒታል አስታወቀ። የሆስፒታሉ የሕዝብ ግንኙነት አስተባባሪ አቶ ብርሃነ ገብረ ሚካኤል ባለፉት 3 ወራት ብቻ 482 የዝርፊያ ጥቃት ተጎጂዎች መስተናገዳቸውን ለአሜሪካ ድምፅ ተናግረዋል።
ጉዳት የደረሰባቸው ወገኖች አያይዘን ደግሞ በኢመርጀንሲ የሶስት ወር ሪፖርትን ስናይ ነበር ነው። የሚያዝያ ወር በወንድና በሴት ብለን የያዝ ነው። ወንድ 160፣ ሴት 23፣ አጠቃላይ 183። የግንቦት ወር ደግሞ ወንድ 115፣ ሴት 121፣ በአጠቃላይ 136። ሰኔ ወር ወንድ 138፣ ሴት 25፣ ድምር 163፣ አጠቃላይ ወንድ 413፣ ሴት 69፣ በአጠቃላይ 482 ሰዎች የጉዳት ሰለባ ሆኖ በአይደር እንደታከሙ ያመለክታል።
ብዙዎቹ የጥቃት ተጎጂዎች ወጣቶች መሆናቸውን ያመለክቱት የህዝብ ግንኙነት አስተባባሪው በሪፈራል ሆስፒታል የህክምና እርዳታ የተደረገላቸው የህብረተሰብ ክፍሎች በእድሜ በመካፈል አስረድተዋል።
ስለዚህ የነዚህን እንትን ስናይ በእድሜ ከ9 ጀምሮ እስከ 70 ያለውን ሬንጅ ይይዛል። እነዚህ ደግሞ አብዛኛው እዚህ መጥተው የታከሙ ከ27 እስከ 30 ያለውን እድሜ ነው የሚይዙት።
የታካሚዎችን የጉዳት መጠንና ሁኔታ በተመለከተ የተጠየቁት አቶ ብርሃነ የሚከተለውን ብለዋል።
ጉዳቱ ቀላል ከባድ የሚለውን በእንትኑ አንደኛ ነው። ግን አብዛኛው መጥተው ከባድ ጉዳት የደረሰባቸው ወደ ኦዋር ይገባሉ። ሌሎቹ ወደ የሎ የሚለውን ደህና አንድ ቀን ወይም በሰዓታት ታክመው የሚወጡበት ይለያሉ። በእንትን ግን አለየ ነው። በቁጥር አልያዘውም። የምንጠቀምበት በድንጋይ ተመተው የሚመጡ አሉ። በስለታማ ነገር ተመተው የሚመጣሉ፣ ተወግተው የሚመጡ አሉ። እንዲሁም በብረት ነክ እና አብዛኞቹ ደግሞ እነዚህ እንትን የሚሉት እኛ ጋር የሚመጡት ከ12 ሰዓት በኋላ ያለውን ወደ ማታ ሌሊት 7 ሰዓት 6 ሰዓት ይመጣሉ።
ኪድተካ በአይደር ሪፈራል ሆስፒታል የሕክምና ማዕከል እገዛ እየተደረገላቸው ከገኘኋቸው ወጣት ታካሚዎች አንድ ነው።
እዛ ያሳለፍኩ እኔ እዛ እራት ሲበላ በልቼ እዛ ወደ ሱቁ ሲሄድ 2 ሰዓት ነው እዛ ሄድኩት። እዛ መንገድ ተጋኝተን እዛ ነው ማን ስለኝ እኔ ኪድ ነው ስለው እዛ ነው በድንጋይ ሞተ ነው ሄደው። ሁለቱ ሰው የነበሩት እዛ በድንጋይ ሞተን እዛ ወደቁት። ካያሪ ቀባይ በቃ እንትን ተፈሰረቡት ከዛ ወደ ህክምናው
ሶስት በሰላም ሰርቶ ምግባት እየተቸገሩ መሆናቸው ይታወቃል ያሉት የመቀሌ ከተማ ፖሊስ አዛዥ ኮማንደር አንድነት ንጋሲ በበኩላቸው የዝርፊያ ወንጀል አሁን አሳሳቢ መሆኑን ይቀበላሉ።
ላይ ኢንፎርሜሽን ረፊኩም ወዘልኩም ከህክምና ማዕከላትስ ምንም ተጋኒኑ ዝብል እምነት ሰብለ
አግኝታችሁ ያላችሁ መረጃ ምንም ተጋነዋል የሚል እምነት የለኝም እንደ ፖሊስ። ምክንያቱም በቁጥር ላይ አይደለንም ማትኩር ያለብን። ቁጥር ሳይሆን በቃ ወንጀሉ አለ። ቅድም የገለጡት መደባደብ፣ ስርቆት፣ እግድያም ኮር አለ። ይህም በብዛት የሚፈጸም በወጣቶች የሚደርስ ነው። በ18 እስከ 30 አካባቢ ያሉ ነው። ሆኖም በ2004 ዓመተ ምህረት ከነበረው የጸጥታ ሁኔታ አንጻር በየጊዜው በተደረጉ ጥረቶች በማህበረሰቡ ላይ የሚደረጉ ጥቃቶች መጠን እየቀነሰ መምጣቱና መሻሻል መታየቱን ኮማንደር አንድነት ይናገራሉ። ከመጀመሪያ 2014 ዓመተ ምህረት የ2015 ዓመተ ምህረት ከ2015 ዓመተ ምህረት ደግሞ የ2016 የነበረ ሁኔታ እየተቀያየረ መጥተዋል። አሁን እንደ ከተማ መቀለ ሲታይ በብዛት ወንጀል የሚፈጸም ስርቆት ነው። በሙተኛ ስታይ 45 ወደ 46 ከመቶ አካባቢ ስርቆት ነው። ሌሎችም አሉ። ለምሳሌ መደባደብ አለ፣ ቀጥሎ አንግ የምንለው አለ፣ አልፎ አልፎም የመግደል ሙከራ ይደረጋል። ስለዚህ እዚህ ያለው ሁኔታ ሲታይ በቁጥር ከወሰደን በፐርሰንት 17.1% ካለፈው 3 ወር ሲታይ ለውጥ አለ። በየጊዜው የተበራከተ መጥተዋል የተባለውን የዝርፊያ ጥቃት መንስኤውን አስመልክቶ የአሜሪካ ድምፅ ያነጋገራቸው የህብረተሰብ ክፍሎች የተለያየ አስተያየት ሰጥተዋል። አንዳንዶቹ የፖሊስ ምልመላ ፍትሃዊ ባለመሆኑ ነው ሲሉ፣ ሌሎች ደግሞ የፖሊስ ቸልተኝነት ነው በማለት የሙያው ብቃት ማነስ ምክንያት እንደሆነ ይናገራሉ። የመቀለ ከተማ ፖሊስ አዛዥ ኮማንደር አንድነትን ለእርስዎ የችግሩ መበራከት መነሻ ምንድን ነው ይላሉ በሚል ጠይቂያቸው ተከታዩን ምላሽ ሰጥተዋል።
ቁጥር ሀደ ነገር ባህል ዝግበኦ
ማን ነገር ማለት ያለብን ሁኔታውን ያመጣው ጦርነት ነው። ስለዚህም አሁን የሆነ ነገር ማለት የትግስት ማነስ ያለ ይመስላል። ይህ ሁኔታው ያመጣው ነው። ዋነኛው ግን እኛ ባለመስራታችን የሚፈጠር ነው። ፖሊሱ በስነ ምግባሩ በህብረተሰቡ የታመነለት በማድረግ የሚቀረን ነገር አለ። የመጀመሪያው የነበረ ሂደት አሁን የለም። የራሳችን ችግር ነው። እንደ መሪ እኔ የሚመራው መቀለ ከተማ እንዴት መቋጠር እንዳለብኝ የራሴ ኃላፊነት መሆን ነው ያለበት። የፖሊስ ምልመላ ችግር ነው የሚባለው ትክክል አይደለም። የመቀለ አይዘር ስፔሻላይዝድ ሪፈራል ሆስፒታል የህዝብ ግንኙነት አስተባባሪ አቶ ብርሃነ ደግሞ በጸጥታ ችግር ምክንያት እየተጎዱ በየቀኑ ወደ ሆስፒታል በሚወጡ ታካሚዎች ቁጥር መብዛት የተነሳ ሆስፒታሉ ባለው ውስን የህክምና ቁሳቁሶችና ባለሙያዎች ላይ አሉታዊ ጫና መፍጠሩን አስረድተዋል። ሆስፒታሉ ባለው ውስን የመድኃኒት የህክምና ቁሳቁስና ባለሙያ ለእርጉዝና ለሚወልድ እናቶች እንዲሁም የቆየ ህመም ላለባቸው ተገልጋዮች የቅድሚያ አገልግሎት ከመስጠት ፈንታ የዘራፊዎች ጥቃት ሰለባ ለሆኑ ድንገተኛ ታካሚዎች የህክምና አገልግሎት በመስጠት መጠመዱ ሌላ ጫና ፈጥሮበታል ብለዋል።
ሰራተኛው በተለይ ማታ ሲሆን የቀነሰ ቁጥር ነው ያለው ሰራተኛው። ስለዚህ በቁጥር በዛ ብለው ሲመጡ ለምሳሌ ጉዳት የሚደርሰው በተናጠል የሚመጣሉ፣ በቡድን የሚመጣሉ። ስለዚህ በቡድን ሲመጡ በጣም ይቸገራል። ሌላውን ታካሚ ከመርዳት ይልቅ እነሱም የባህሪያቸው እኛን አክሙን የሚል እንትን ጫናም ስለማረግ ሰራተኛው ላይ ጫና ይፈጥራል። መድኃኒትም እንደዚሁ በእንትኑ አታገኘውም። ብዙ መድኃኒቶች ኢመርጀንሲ እንትን ላይ አይገኙም። 40% ግሉኮስ የሚለውን ጨምሮ ኢመርጀንሲ ላይ የለም። ሌላ ታካሚ በማከም ይልቅ እነሱም ጊዜም ይሻማሉ። ቦታም እንደዚሁ ጥበት አለው። የኢመርጀንሲ ክፍላችን በጣም ጥበት ያለው ስለሆነ በተለይ በዓላት ሲሆን ደግሞ እንደዚሁ ቁጥር በዛ የሚል ቁጥር ነው የሚመጡት። ስለዚህ አስቸጋሪ የሚያደርገው ይሄ ነው።
ራሱን የቻለ የግብረ ኃይል ፖሊስ በማቋቋም ዝርፊያ በብዛት ተፈጸመባቸው በተባሉ የመቀሌ ከተማ አካባቢዎች ሰፊ ፍተሻ እያካሄደ ከስርቀት ጋር የተያያዙ ንብረቶችን ማግኘቱን የሚገልጹት የከተማ ፖሊስ አዛዥ የእርምጃውን ውጤት አስመልክቶ ሲገልጹ
አዘንጤና ጊዜ እንዳለን ህዝቡን አው ብዙሕ ሄደን ኣብተመሰርሐለና ስራሕ እየ ኩዛረ
ለጊተና ወይም አልዘገየንም። አሁን ብዙ አይደለም የሰራ ነው ያለነው ስራ ነኝ የምናገር ምክንያቱም የምንሰራው ስራ አለ። እንደ ጸጥታ ተቀናጅተን እንደ አንድ ግብረ ኃይል መንግስት አውቀው የምንሰራው ስራ አለ። የተለያዩ ጥጣሪ የሚገባቸው ነገር ህብረተሰቡ በሚሰጠን መረጃ መሰረት ራስ መንግስት የሚመራው ስራዎች እየሰራ ነው ያለ ነው። በዋናነት ለመቀለ ከተማ ፖሊስ የሚመለከተው የሚያግዙ አካላት አሉ። ከእነሱ ጋር ተራራተን የማጣራት ሂደት አስፈላጊ ሆኖ በመገኘቱ እያጣራ ነው። አጣርተን በጨረስን ጊዜ መዝገባችን እንደሚመለከተው አሳልፈን ለሁሉም ማብራሪያ እንሰጣለን። የተረጋጋ የጸጥታ ሁኔታ እንዲፈጠር የማህበረሰቡ ፖሊስ መዋቅርን ከጦርነቱ በፊት ወደ ነበረበት ሁኔታ እንመልሰዋለን ያሉት ኮማንደር አንድነት፣ ወላጆች ልጆቻቸውን በመምከር በተለይ የማህበራዊ ብዙሃን መገናኛ ተጠቃሚዎች የጸጥታ ችግሮችን የሚያባብሱ ነገሮችን ከመስራት ተላቀው ገንቢ በሆኑት ላይ በማትኮር ከፖሊስ ጎን እንዲቆሙ መልእክት አስተላልፈዋል። በትግራይ ክልል የሚንቀሳቀሱ አራት ተቃዋሚ ፓርቲዎች ባለፈው ሰኔ ወር በጋራ በሰጡት መግለጫ በክልሉ ስርዓት አልበኝነት መንግስትን በመጥቀስ ጊዜያዊ አስተዳደሩን በደካማነት መውቀሳቸው ይታወሳል። በክልሉ በተለይ በሴቶች ላይ የበረታ የጸጥታ ችግር እንዳለ በጋራ መግለጫቸው ያነሱት አረና ትግራይ፣ ሳልሳይ ወያኔ፣ ውድብ ናጽነትና ባይቶና አባይ ትግራይ ችግሩን ማስቆም የሚችል አቅም ያለው መንግስት የለም ሲሉ የጥቃቱን መስፋፋትና ክብደት አመልክተዋል። አለም
አለም ፍሳሐይን አመሰግናለሁ። የጠነከረ የቀደመ ትውውቅ ባይኖራቸውም ግለሰቦች የመኖሪያ ቤትን የሚጋሩበት አኗኗር በምዕራባውያን ሀገራት ህዝቦች ዘንድ ተለምዷል። በኢትዮጵያ ይህንን ባህል ለማስተዋወቅ ከእለት ተእለት እየጨመረ የመጣውን የቤት ክራይ ዋጋ ለመመከት እንዲሁም ወጣቶች አማራጭ የመኖሪያ ስፍራዎችን በአብሮነት እንዲያስሱ ለማድረግ ያለም አገልግሎት በስራ ላይ ውሏል። ከዚህ አገልግሎት መስራቾች ጋር ያደረግነው ቆይታ በመቀጠል ይቀርባል።
ኢየሩሳሌም ክንፈ እባላለሁ። በኢንፎርሜሽን ሲስተም ባችለርስ ከአገኘው በኋላ በተለያዩ ድርጅቶች ውስጥ በቴክኖሎጂ ነክ ስራዎች ላይ ሰርቻለሁኝ። በቅርቡም በአይቲ ቢዝነስ አናሊስትነት እና እንዲሁም በአይቲ ፕሮጀክት ማኔጀርነት የተለያዩ ፕሮጀክቶች ላይ ሰራ ቆይቻለሁ። አሁን በዚህ ሰዓት የሁለተኛ ዲግሪ ለመማር ተዘጋጅቻለሁ።
ኦስማን ወለላ እባላለሁ። ኮምፒውተር ሳይንስ ከማይክሮሊንክ ኮሌጅ ተመርቄ ለባለፉት 3 ዓመታት በተለያዩ ስታርታፕ ካምፓኒዎች የአንድሮይድ ዴቨሎፕመንት ሮል ወስጄ የሞባይል አፕሊኬሽኖችን እየሰራሁ ይገኛለሁ። ከኤችአር ሲስተሞች ጀምሮ እንደ ትራንስፖርቴሽን የሆኑ አፖች እና ሎጂስቲክስ የሚሰራ አፕ በማመሰግ እስካሁን ፕሮፌሽናል እየሰራው ነው።
ሁለታችንም በጣም ነው የማመሰግነው። በቅርቡ እንግዲህ አብሮ የተሰኘ መተግበሪያ አውታር ለተጠቃሚዎች አቅርባቸዋል። በዋነኝነት ደግሞ በአሁኑ ጊዜ ኢትዮጵያ ውስጥ ያለውን የኪራይ ቤት ፍለጋ ለማቃለል አብሮነትና ተጋሪነትን ለማበረታታት እንዳሰበም እየሰማን እንገኛለን። ይህንን መተግበሪያ ለምንድን ነው መፍጠር የፈለጋችሁ? አውታሩን እንድትፈጥሩ የገፋፋችሁ ምክንያት ምንድን ነው የሚለውን እስቲ በአጭሩ ንገሩኝ።
እኔ አይዲያ የመጣልኝ የነበረው ሲስተር ኦፖርቹኒቲ አግኝታ ወደ አሜሪካ ትምህርት ይሄዳ ነበር እና እዛ ስትሄድ ማለትም ቤተሰብ ምናምን ነገር አልነበረንም። ስለዚህ ብቻ ነበረች ቤት ምናምን ነገር እየፈለገች ነበረው። እና የዛኔ አፖችን እያየን ነበር። ቤተሰብ አንድ ላይ ሆነን ለማግኘት እየሞከርን ነበር። አብዛኛው በፌስቡክ ነበር ያገኘ ነው። ለዚህ ስናየው ይሄ ኢሹ እዛም አለ፣ ምክንያቱም ልካ ሲቲ ውስጥ አይደለም የሄደችው የነበረው። እኛም ጋር ይጠቅማል ብዬ አሰብኩኝና እሱን አይዲያ አመጣው። ግን የሆነ ራፍ የሆነ አይዲያ ነበር። የጄ ደግሞ ሞር ኮንክሪት የሆነ ልክ ስትሰማው እሷ የያዘችው ኮ አይዲያ አለ፣ እሷ ትቀጥላለች።
እኔም ተመርቄ ወደ ስራ አለም በገባሁበት ጊዜ ተከራይቼ መውጣት ፍላጎት ነበረኝ። ግን በዛ ጊዜ ምንም ስላለውም ሁኔታ ማቆም ነገር አልነበረም። የት ሄጅ እንደምፈልግ እንደማገኝ እና በዛ ጊዜ ነበረ ተቸግሬ በነበርኩበት ጊዜ ነበረ ፕላትፎርም እንደሚያስፈልግ ሳስብ የነበረው። ግን መስራቱን ብዙም ማሳስበውም ነበረው ስማን አይዲያውን ይዞ እስኪመጣ ድረስ። ከዛ እንደ ሁለተኛ ደግሞ የገጠመኝ ችግር ምንድን ነበረ? ተመርቄ እንደወጣው ያለኝ ደግሞ ብቻዬን ለመኖር የሚያስችል አልነበረም። ሶ ከበጓደኞችም በስልክም ሁሌ እንደምናደርገው በደላሎች የሚመጡት ደግሞ ቤቶችን ደግሞ ሳይ ብቻዬን ከደሞዜ የከፈልኩ ለመኖር የሚያስችለኝ ስላልነበረ በጊዜው አብሮኝም ደግሞ ለሚወጡ ሰዎች አጠገብ ያሉትን ስጠይቅ ማንም ፈቃደኛ አልነበረም። እቺ አብሮ መኖር ደግሞ እኛ አብሮን ከሌለ ሰው ጋር ተዋውቆ ለመኖር ደግሞ የሚያስችል ምንም ፕላትፎርም ስላልነበር እኔም እንደዛም ይኖራልን ብዬ ስላላሰብኩ በነበረበት ወቅት ምንም በቃ መፍትሄ እንደሌለው እና የተሻለ ገቢ ሳገኝ ማደርገው ነገር እንደነበረ ነበር ማስበው። ግን ኦስማን ይህን አይዲያ ይዞ ሲመጣ በደንብ ደስ ብሎኝ አብረን ለመስራት ችለናል።
ይዛችሁት የመጣችሁት ሀሳብ ኢትዮጵያ ውስጥ ብዙም ያልተለመደ፣ እኔ በምኖርበት ዩናይትድ ስቴትስም ሆነ በሌሎች ሀገራት ግን ሲሰራበት የኖረ ነገር ነው። ይሄም ባህል ለማስለመድ ባህሉን ማስለመድ ብቻ አይደለም፣ መተግበሪያን እንደ ዋነኛ ድልድይነት በመጠቀም የሚታየውን ችግር ለመቅረፍ የምታደርጉት ጥረት ምን ያህል መንገድን ሄዳችሁበት? ምን ያህል ስፈታኝ ነበረ?
ያው እንደ አልከው ትንሽ አሁን ላይ አሁን በተለይ ባለንበት ጊዜ እንዲህ አብሮ የመብላቱ እንትን የተለመደ ቢሆንም ኢትዮጵያ ውስጥ ግን አብሮ መኖር በቅርብ ከማናውቀው ሰው ጋር ብዙም የተለመደ ነገር አይደለም። ግን ከዚህ በፊት በነበሩት ጀኔሬሽኖች እኔም እሰማ ነበረ የደባል በራሱ ችሎ የማይቆም ሰው ለተወሰነ ጊዜ ዘመድም የዛኔ ቢሆን በእርግጥ የተወሰነ ትውውቅ ይጠይቃል፣ ግን ዘመዶቹ ጋር በሰው ተፈልጎለት ያለውን የሊቪንግ ኮስት የመኖሪያ ገንዘብ አንድ ላይ ተካፍሎ እየከፈለ የሚኖርበት ባህል ነበረ። እሱንም ለሰዎች በማስረዳት ሙሉ ለሙሉ ከውጭ የመጣና አዲስ የሚባል ሳይሆን ኢትዮጵያ ውስጥም ኢትዮጵያውያን ሲጠቀሙት የነበረ ግን እየጠፋ የሄደ ነገር ነው። አሁን ግን በጥሩ አጋጣሚ እንደሆነ ይሄኛውን የኛ ያመጣ ነው የአብሮ ፕላትፎርም፣ እሱን ለማስረዳት ሞክረናል። የተለያዩ ኢቨንቶች ላይም ስንሄድ የምናደርገው ከሰዎች በደንብ ፊድባክ ለመሰብሰብ እንሞክራለን። ትንሽ አንዳንዶቹ ይከብዳቸዋል፣ ግን አሁን ያው እንደገለጽከው የኑሮ ውድነት በጣም ጣራ እየነካ ያለበት ጊዜ ነው ያለ ነው። በሱም የተነሳ ሰዎች በደንብ ኦፕን ሆነው አሁን ላይ ሀሳቡን ወደ መቀበል ትንሽ እየሄዱ ነው። ግን ስቲል አሁን ትንሽ እንደ ችግር የሚያነሱልን የሴኪሪቲ ችግር ነው። እንዴት እናውቀዋለን? ያ ሰው አሁን ላይ በሶሻል ሚዲያዎች የሚሰሙት ነገሮች ስላሉ ማንነታቸውን ወይም ደግሞ እንዴት ማረጋገጥ የሚባለው ነገር ነበረ ችግሩ። የእነሱን ፊድባክ ወስደን አሁን የመጨረሻውን ላውንች ከወራት በፊት ያደረግነው ላውንች ላይ ምንድን ያደረግነው አሁን ሰፖርት ማድረግ በቻልነው ቴክኖሎጂ የቬሪፊኬሽን ሲስተም ሴት አድርገናል። እሱም ሁሉም ዩዘሮች የመታወቂያ ካርዳቸውን አፕሎድ አድርገው ሰልፊ ተነስተው ነው ወደ ፕላትፎርሙ ጆይን የሚያደርጉት። ራሳቸውንም ይሁን የመኖሪያ ቦታቸውን መለጠፍ በተግበሪያው ላይ በሚፈልጉበት ጊዜ ማለት ነው።
የጋቢና ቪኦኤ የዛሬ ምሽት እንግዶች የአብሮ አውታር መስራቾች ኢየሩሳሌም ክንፈና ኡስማን ወለላ ናቸው። ከእንግዶቻችን ጋር ያደረግነው ውይይት ይቀጥላል። ላፍታ ግን አውታሩን ከተጠቀሙበት ሰዎች ጥቂት እንስማ።
ኢትዮጵያ ውስጥ መሰል አገልግሎቶች ብዙም የሉም። የክሬ ተጋሪና የመኖሪያ ስፍራ ለምፈልገው እኔ ይሄ ገዳቢ ነበር። የክሬ ተጋሪ እንደምፈልግ በሊንክድን አውታር ላይ ማስታወቂያ መለጠፍ ጀምሬ ነበር። የኋላ ኋላ ግን ከቡድኑ አባላት መካከል አንድ መተግበሪያ ያለን ለምን ማስታወቂያውን በዚያ አታጋራውም አሉኝ። በዚህ አማካኝነት ነው ከአውታር ጋር ልተዋወቅና የክሬ ተጋሪ መልእክቴን በዚያ ላስተዋወቅ የቻልኩት። እንደሚመስለኝ ቤትን ከማያውቁት ሰው ጋር ተጋርቶ የመኖር ጽንሰ ሐሳብ ኢትዮጵያ ውስጥ ብዙም የተለመደ አይደለም። በዚህ ምክንያት ሳይሆን አይቀርም በአውታሩ ላይ የበዛ ፍሰት የለም። የበዛ የተጠቃሚዎች ፍሰት ኑሮት ሰዎች የኪራይ ተጋሪ የሚያገኙበት የተለመደ አውታር እንዲሆን ነው ምኞቴ።
ባለበት የተሻለ አማራጭ ያለው ምክንያቱም አትሊስት አክቲቭ አብዴት ስለሚደረግ ከሌሎቹ ተመሳሳይ እንዳይሆን አትሊስት ለቤት ኪራይ እና ለቤት ቲቪ ካለ ከሚሰሩ ሌሎች ተመሳሳይ መተግበሪያዎች ትንሽ ለቤት የሚያደርገው ኮንስተንት የሆነ አብዴት ስላለ ጊዜው ልጆች ተጠቃሚ ምናምን የተለያዩ ኢንፎርሜሽኖች ያለ አብዴት ስለሚደረጉ ከረንት የሆኑ ነገሮችን የማግኘት ትንሽ የተሻለ አማራጭ ይዞ መጥቷል።
አሳባቸውን የሰጡን ሃንስ ጋርበንና ሚካኤል መኮንን ናቸው። አሁን እናንተ የጀመራችሁት አውታር ይሄ ማለት ነው። ምን አይነት ችግሮችን ነው በዋነኝነት እንዲቀርፍ የምትፈልጉት?
አንድ ምናምነው ነገርኛ የሪሶርስ ብዙ ሪሶርሶች አሉ። እነዛን ሪሶርሶች ግን አንድ ላይ ሼር አድርጎ መጠቀም አለብን ብለን ነው ምናምነው። ፕላትፎርሙ ላይ ልንተገብር የቻልነው ሀሳብ እሱ ነው በሀሳብ ደረጃ። ከዛ ግን አውርደን የስፔስ ወይም የቦታዎችን ሼር ማድረግ መኖሪያ ቦታዎችን ሼር ማድረግ የሚለው ይዘን የተነሳ ነው። በዛ የተነሳ ነው እና እነዚህ ያጠሩን የሚመስሉ ሪሶርሶችን ሼር በማድረግ የተሻለ ህይወትን መምራት እንችላለን። ከዛም ደግሞ ባሻገር በተለይ ወጣቶች ለወጣቶች ራሳቸውን ችለው እንዲቆሙ እኔም ከተወሰነ ዓመት በፊት ቦታ ውስጥ ለመጣት በደንብ የተሻለ መኖሪያ ቦታ ብቻቸውን ለመያዝ የሚከብድበት ያለበት ቦታ ስለሆነ ያለው አንድ ላይ ተጋርቶ መኖሪያ የቤት ኪራይ ክፍያ እንዲሁም ደግሞ የሊቪንግ ኮስታቸውን ሼር አድርገው እንዲሁም የስራውን ኃላፊነት ሁሉንም ተጋግዘው የተሻለ የሚባል ቦታ እንዲደርሱ ወይም ደግሞ እንዲሄዱ ጥሩ ሰፖርት ስለሚሆናቸው እሱን የሚሰጥ ሊንክ የሚያደርግ ሰዎችን እንዴት ነው የሚያገናኝ ፕላትፎርም ነው የሚሆነው።
ቆይታችንን ከማጠቃለላችን በፊት አንድ መጨረሻ ጥያቄ፣ ኢትዮጵያ ውስጥ አሁን እየተሟሟቀ ያለ በወጣቶች ዘንድ የተጀመረው ፈጠራ ሂደት አለ። የተለያዩ የቴክኖሎጂ ውጤቶችን ይዘው ወደፊት የሚመጡ ወጣቶችን እያየን ነው። ይሄ እንቅስቃሴ እንዲጠናከር ምን መደረግ አለበት ብላችሁ ታስባላችሁ? እናንተስ እንደ ዋናነት የገጠሟችሁ የኢንዱስትሪው ፈተናዎች ምንድን ናቸው? ምንስ ሊደረግ ይገባል?
በጣም ትልቅ ብለን የምናስበው ችግር የገጠመኛ ሰፖርት፣ የቴክኒካል ሰፖርት ነው። ማለትም የኢንስቲቱሽናላይዝድ የሆነ ሲስተም የለም እዚህ ሀገር ውስጥ። ለዚህ እሱን አድቫይዝ የሚያደርጉ እንደ ሎየሮች ካምፓኒ ሴታፕ እንዴት እንደሚደረግ፣ ሪሶርሶች እንዴት መጠቀም እንደምንችል የሚነግረን የሆነ አካል ቢኖር ኦር ላይክ ሰፖርት ቢኖር ለዛ አይ ቲንክ በጣም የሚጠቅመው ለስታርታፖች እሱ መሰለኝ። አይዲያ ሁሉም ሊኖር ይችላል፣ ግን ኮንክሪት የሆነ ነገር ለማምጣት ይሄ ሰፖርት ከሌለ በጣም በጣም ያስፈልጋል።
የገጠሙ ችግሮች አሉ ሁሉንም ማለት ይቻላል ስህተት እየሰራን ነው። ከእያንዳንዱ ፕሮሰስ ላይ የተራመድን የመጣ ነው። ግን እንደዛ ሳይሆን የተሻለ ደግሞ ከኛ በኋላ ለሚመጡ ሰዎች በደንብ ድጋፍ አግኝተው ጋይድ የሚደረጉበት እና በደንብ ድጋፍ የሚያገኙበት መንገድ ቢፈጠር ብለን እናምናለን። እኔ በግሌ የዲስራፕተርስ ዴን የሚባል ኮሚኒቲ ውስጥ አባልም ነኝ፣ እንዲሁም ደግሞ ኦርጋናይዝም አደርጋለሁ እዛ ኮሚኒቲ ውስጥ። እሱም በምን ረድቶኛል? እንደዚሁ እንደኛው በዚህ ፕሮሰስ ውስጥ ከሚያልፉ ሰዎች ጋር በምን መንገድ የተሻለ ውጤት ለማምጣት መስራት እንችላለን የሚለውን ምክር አሁን በቅርብ ከስድስት ወር አካባቢ ጀምሮ በዛም ብዙ ሰፖርቶች ሳገኝ ነው ያለሁት እያገኘሁ ነው ያለሁት። እንደነዚህ ኮሚቴዎች ወይም ደግሞ ከመንግስትም ሊሆን ይችላል እንደዚህ ቴክኖሎጂን ከሚደግፉ ተቋማት በደንብ በስልጠናም ሜንቶርም በማድረግ ቢታገዙ የሚል ሀሳብ ነው ያለኝ።
ኢየሩሳሌም ክንፈና ኡስማን ወለላ፣ ከአሜሪካ ድምፅ አድማጮችና ተመልካቾች ጋር አጭር ቆይታ ስላደረጋችሁ በእጅጉ አመሰግናለሁ። የጀመራችሁ ትልቅ ቦታ ደርሶ ደግሞ ዳግም እንድንገናኝ ብዙ ነገሮች እንድናወራ እመኛለሁ። በጣም አመሰግናለሁ። መልካም ሁሉ ይግጠማችሁ።
በጣም እናመሰግናለን።
የተባበሩት መንግስታት ድርጅት የቅርብ ጊዜ ግዚያት አሃዛዊ መረጃዎች እንዳመለከቱት በማላዊ ከ15% በላይ የሚሆኑት እድሜያቸው ከ18 ዓመት በታች የሆኑ ህጻናት አሳዳጊ አልባ ናቸው። ይህም በከፊል በኤችአይቪ ኤድስ የሚሞቱ ሰዎች ቁጥር በከፍተኛ መጠን በመጨመሩ የተከሰተ ሲሆን ዞይ ፋውንዴሽን የተባለ ገባሬ ሰናይ ቡድን ለአደጋ የተጋለጡትን ህጻናት የወደፊት እጣ ለማቃናት ያለመ ጥረት ይዟል። ከዚህ ጋር በተያያዘ የተሰናዳውን ዘገባ አሉላ ከበደ ያስደምጠናል።
ከፓሪስ ጠርዝ ላይ ከሚገኝ የመጠለያ ካምፕ ውስጥ ያሉ ስደተኞች በማለዳው ያሉበት ለቀው እንዲወጡ እየተደረጉ ሲሆን ቀጥሎ ስለሚጠብቃቸው ሁኔታ ግን እርግጠኛ አይደሉም። አብዱላይ ሶ ከጊኒ የመጣ ስደተኛ ነው።
ወደዚህ እንድንመጣና መኖሪያ ቤት እንደሚፈልጉን ነገሩን። የኦሎምፒክ ውድድሮቹ እየተካሄዱም እዚህ ልንቆይ አንችልም፣ ወደ ሆነ ቦታ ውስጥ ያሰፍሩናል።
ይህን መሰሉ ስደተኞችን የማፈናቀል እርምጃ አዲስ አይደለም። የመብት ተሟጋች ድርጅቶች ከአሁን ቀደምም ትችት ሲሰነዝሩበት የቆየ ጉዳይ ነው። ይሁንና በተለይ የአሁኑ ዘመቻ መጠንና እየተከናወነ ያለበት ጊዜ የመብት ተሟጋቾቹን ይበልጥ አሳስቧቸዋል። በቀናት እድሜ ከሚጀምረው የፓሪስ ኦሎምፒክ አስቀድሞ የተፈጸመ በመሆኑ
ይህ ሁሉ እንዴት ብለን እንግለጸው? ምክንያቱም በዚህ ሳምንት ብቻ የተፈጸመ አይደለም፣ ከተጀመረ ረጅም ጊዜ ሆኖታል። የፓሪስ የማህበራዊ መሰረት ማጽዳት እንለዋለን። ስለሆነም እውን እየታየ ያለው በኦሎምፒክ ሳቢያ መንገዶችን በሙሉ ካለው መከራና ድህነት የማጽዳት ፍላጎት ነው።
የቦርሶቲ የበጎ አድራጎት ድርጅት የሜዳዩ ሌላ ገጽ የተባለ የመብት አስከባሪዎች ትስስር መረብ አካል ነው። ከውድድሮቹ አስቀድሞ ባሉት ወራት ውስጥም በመቶዎች የሚቆጠሩ ሰዎች ወደ ሌላ ቦታ እንዲዛወሩ መደረጉን አስታውሶ ስደተኞች ብቻ ሳይሆኑ ሴተኛ አዳሪዎችና ሌሎችም አካባቢውን እንዲለቁ ብርቱ ጫና እየተደረገባቸው መሆኑን አመልክቷል። አንዳንድ ስደተኞችም ከመዲናይቱ ርቀው ወደሚገኙ አካባቢዎች በመላካቸው በቀላሉ የማይገኙ ስራዎቻቸውን እንዲያጡና ለማህበራዊ አገልግሎት እጦት መዳረጋቸው ተነግሯል። የፈረንሳይ ባለስልጣናት በበኩላቸው ታዲያ ስደተኞቹ መሄድ የሚፈልጉበትን ቦታ መምረጥ ይችላሉ ይላሉ። አዴላይን ሳቪ የፈረንሳይ ኤል ደ ፍራንስ ግዛት ጽህፈት ቤት ኃላፊ ናቸው።
እነዚህን ስራዎች ለአመታት በየሳምንቱ ስናስፈጽም ቆይተናል። በኤል ደ ፍራንስ ግዛት ላሉ በአስቸጋሪና ንጽህናቸው በተጓደለ ሁኔታዎች ውስጥ ለሚኖሩ ሰዎች መጠለያ ያበጃሉ። በተጨማሪም ፓሪስ ውስጥ ያሉን የአስቸኳይ ጊዜ መጠለያዎች በመምላታቸው መጠለያ የሚያስፈልጋቸውን ሰዎች ወደ ሌሎች የፈረንሳይ ግዛቶች ስንልክ ቆይተናል። ስለሆነም አዲስ መጪዎች ከፓሪስ ጋር ቁርኝት ከመፍጠራቸው አስቀድሞ በሌሎች አካባቢዎች እድላቸውን እንዲሞክሩ ነው የምንመክራቸው።
ይህ ስደተኞቹን የማፈናቀል እርምጃ የመጣውም በፈረንሳይ የጸረ ስደተኛ ዝንባሌ እያየለ በመጣበት በዚህ ጊዜ መሆኑንና ለቀኝ አክራሪው ናሽናል ራሊ ፓርቲ መግነን ምክንያት መሆኑም ተዘግቧል። የፓሪሱ ግራ ዘመም የከተማ ምክር ቤት በአንጻሩ ለስደተኞች ጉዳይ በቂ መፍትሄ አልሰጡም ሲል የአገሪቱን ባለስልጣናት ተጠያቂ አድርጓል። ላሚያ አልአራጄ የፓሪስ ከተማ ምክትል ከንቲባ ናቸው።
መንግስት በሱ ጥበቃ ስር ያለውን ይህንን ሁኔታ እንዲቆጣጠር ስንጠይቅ ወራት አስቆጥረናል። ለስደተኞች የመጠለያና ድጋፍ መስጠታችንንም እንቀጥላለን። ሆኖም ግዛቱ ኃላፊነቱን መረከብ አለበት።
ለአሁኑም ስደተኞቹ በፓሪስ አካባቢ የሚቆዩበት ቦታ ይሰጣቸዋል። ውድድሩ ሲጠናቀቅ ግን ወደ ጎዳና ኑሯቸው ሊመለሱ ይችላሉ።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶ፣ ኤልያስ አስማሪ ደግሞ በድምፅና በምስል ምህንድስና አብረናችሁ ቆይተናል። መልካም ምሽት ይሁንላችሁ።